የትላንቱ ንግግር አስተናጋጅና ደራዳሪ ፕሬዝዳንት ጉሌ ናቸው። የቀዳሚው የሰላም ዜና አብሳሪ ጉሌ ትላንት በትዊተር አማካኝነት ባስተላለፉት መልእክታቸው የሁለቱ ሀገሮች ሶማሊያና የሶማሊላንድ ዳግም ወደ ጠረጴዛ ዙሪያ መምጣትና የድርድሩ መጀመር የቀጠናው ሀገሮች መሪዎች ልዩነቶችን በንግግርና በውይይት ለመፍታት ያላቸውን ቁርጠኝነት የሚያሳይ ነው ነበር ያሉት። ሁለቱ መሪዎች የተነጋገሩበት አጀንዳ አስቀድሞ ይፋ አልተደረገም። ይሁን እንጂ የትላንቱን የሁለቱን ሀገሮች ለንግግር ወደ ጠረጴዛ ዙሪያ ያመጣ ጥረት በቅርቡ ሲከታተሉ እንደነበሩ ታዛቢዎች አስተያየት በሁለቱ መንግስታት መካከል የመተማመን ስሜት ለመፍጠርና ሂደቱን በሚመለከቱ ጉዳዮች ላይም ከአንዳች ስምምነት ለመድረስ የተወሰደ የመጀመሪያ እርምጃ ነው። በርግጥም ሁለቱ ወገኖች ትላንት በንግግራቸው መጨረሻ ያደረጉት ይህንኑ ነው። ድርድሩን የሚያስቀጥል አንድ የቴክኒክ ኮሚቴ በጋራ ሰይመዋል። ሁለቱ ሀገሮች በተጨማሪም ዓለም አቀፍ የልማት እርዳታዎችንና በአገሮቹ የሚደረጉ የመዋዕለ ንዋይ ፍሰቶችን ፖለቲካዊ ቃና እንዲላበሱ ላለማድረግም ተስማምተዋል። ሂደቱን ሲደግፍ የቆየው የዩናይትድ ስቴትስ ኤምባሲ የሁለቱን መንግስታት ንግግር መጀመር በአዎንታ ነው የተቀበለው። የሁለቱን ወገኖች የመግባባት ፍላጎት ለሶማሊያውያን የሚበጅ ሁኔታ እንዲፈጠር የሚያግዝ አድርገን ነው የምናየው። በመሆኑም ሶማሊያውያን የሂደቱ አካል እንዲሆኑ እናሳስባለን ብሏል ኤምባሲው። በሶማሊያ የሚገኘው የተባበሩት መንግስታት ጽህፈት ቤትም ለጅቡቲው ድርድር ያለውን ድጋፍ በተመሳሳይ ነው ያንጸባረቀው። በትላንቱ የሁለቱ ወገኖች ድርድር በስፍራው የተገኙ ሌላው ቁልፍ ሰው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ናቸው። ሁለቱ ወገኖች ለማቀራረብ ቅን ፍላጎት ያደረባቸውና ጥረት ሲያደርጉም የቆዩ ናቸው። ጉዳዩን እንደሚከታተሉ ዲፕሎማቶች ገለጣ። የትላንቱ ንግግር ባለፈው የካቲት ወር ጠቅላይ ሚኒስትር አብይ አህመድ አዲስ አበባ ላይ የሶማሊያውን ፕሬዝዳንት መሐመድ አብዱላሂ ፎርማጆንና የሶማሊላንዱን ፕሬዝዳንት ሙሴ ቢሂ አብዲን ያደራደሩበት ጥረት ያፈራው ውጤት መሆኑን ጉሌ ትላንት ትውቅና ሰጥተውታል። በፕሬዝዳንት ፎርማጆ ሐሳብ አቅራቢነት ያን የቀደመ ስብሰባ ተከትሎ እንዲካሄድ ታቅዶ የነበረ ድርድር እንዲቆይ የተደረገው ታዲያ ከሶማሊላንድ የተፎካካሪ ፓርቲዎችና የሸንጎ አባላት በገጠመው ጠንካራ ተቃውሞ ነበር። በሌላ በኩል በሁለቱ መሪዎች ንግግር ወቅት በሶማሊያ የዩናይትድ ስቴትስ አምባሳደር ዶናልድ ያማሞቶ፣ የአውሮፓ ህብረት፣ የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ተወካዮችም ተገኝተዋል። የትላንቱ የሁለቱ ወገኖች ድርድር ሶማሊያና ሶማሊላንድ ከብሪታንያና ከጣሊያን ቅኝ ገዢዎች ነጻ የወጡበትን 60ኛ ዓመት ለማክበር በዝግጅት ላይ ከሚገኙበት ጊዜ ጋርም ተገጣጥሟል። በብሪታንያ ቅኝ ግዛት ስር የነበረችው ሶማሊላንድ እንደ አውሮፓውያን ዘመን አቆጣጠር ሰኔ 26/1960 ነጻ ስትወጣ የተቀረው የሶማሊያ ክፍል ደግሞ ከአራት ቀናት በኋላ ሐምሌ 1 ቀን 1960 ዓመተ ምህረት ከቅኝ ግዛት ነጻ ወጥቶ በዚያው ዕለት ሁለቱ ነጻ ግዛቶች ሰሜንና ደቡብ ተቀላቅለው የመጀመሪያዋን ነጻዋን የሶማሊያ ሪፐብሊክ መመስረታቸው ይታወሳል። እንደ አውሮፓውያን ዘመን አቆጣጠር በ1980ዎቹ መገባደጃ የተካሄዱትን ብዙም ደም ያፋሰሱ የእርስ በርስ ጦርነቶች እንደ ሰብአዊ መብት ተከራካሪ ድርጅቶች ገለጣም በ10ሺዎች የሚቆጠሩ በሰሜናዊ ሶማሊያ የነበሩ ዜጎችን ሕይወት ቀጥፈዋል። ብዙም ሳይቆይ እንደ አውሮፓውያን ዘመን አቆጣጠር በ1991 ሶማሊላንድ ከተቀረው ሶማሊያ ተገንጥላ ራሷን ነጻ አገር አድርጋ ብታወጅም ዓለም አቀፍ እውቅና ግን ማግኘት ሳትችል ቀርታለች። ባለፈው የካቲት ወር ፕሬዚዳንት ፎርማጆ በዚያ ዘመን የነበረውን የሶማሊያ መንግስት በደቡባዊ ሶማሊያ ግዛት በዛሬዋ ሶማሊላንድ ለፈጸመው በደል በመንግስታቸው ስም ይቅርታ ጠይቀዋል። የትላንቱ የሁለቱ ሀገሮች ድርድር ጅማሬም እውን ይሆን ዘንድ ሶስት ሁነኛ ምክንያቶች አዎንታዊ ሚና ተጫውተዋል ይላሉ አንዳንድ ምሁራን። በኳታር ዩኒቨርሲቲ ረዳት ፕሮፌሰሩ ኦፍያሬ ኤልሚ አንዱ ናቸው። የመጀመሪያውና ከሁሉ የላቀው ሶማሊላንድ እንደ ሀገር ዓለም አቀፍ እውቅና ለማግኘት ለዓመታት ጥረት ብታደርግም ሊሳካላት አልቻለም። በዚህም የተነሳ ሌላ አማራጭ መፈለግ ነበረባት። በሌላ በኩል ደግሞ ሶማሊያ ሞቃዲሾ ላይ ሶማሊላንድ የሌለችበት መንግስት ለማቆም ያደረገችው ብርቱ ጥረት እስካሁን በወጉ አልሰመረም። ይሄ ሁለቱንም የሚጎዳ አጣብቂኝ ነው። እናም የትም ማድረስ ያልቻለው መንገድ ሌላ የተሻለ ጎዳና የተሻለ አማራጭ እንዲፈልጉም በር መክፈቱ አልቀረም። እንደ ፕሮፌሰር ኤልሚ አስተያየት ሶስተኛው ምክንያት ደግሞ በሶማሊያ ጉዳይ የየራሳቸው የተለያዩ ውይይታዎች የነበሯቸው ወገኖች ኢትዮጵያን፣ ጅቡቲን፣ ዩናይትድ ስቴትስን፣ የአፍሪካ ህብረትንና አውሮፓውያንን ጨምሮ ሁሉም ዛሬ አንድ ነው አቋማቸው። ያ እድል ታዲያ ቀድሞ ያልነበረ ነው። በዚያ ላይ የሶማሊያ መንግስት በሶማሊላንድ በፖለቲካና በመጣኔ ሀብት ጉዳዮች ቅድሚያ የሚሰጥ ፈቃደኝነት ማሳየት ፈልጓል። ዓለም አቀፉ ማህበረሰብ ግን ይህን ጅምር የሚገባውን ያህል ድጋፍ አልሰጠውም ይላሉ ኤልሚ። ከኤምባሲዎች በላይ በሆነ አቅም ሊሳተፍበት ይገባል ሲሉም ተንታኙ ሐሳባቸውን ቋጭተዋል።